የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደም ሰምታችኋል በማለት የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ የጥቅምት 29 ቀን 2013 ዓ.ም ተመረጠ ወይም እንደ አውሮፓውያን አቆጣጠር የኖቬምበር 8 2020 ቀን ብራችንን ይዘን ቀርበናል። ዛሬም ሊቆም ባልቻለው የሆነ ቄሮ ፋሽስታ ያምባገነን ዘረኛና ወራሪ አገዛዝ በዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። በትግሬው ያኔ ግሬ ተተካውና በነፍስ ማጥፋትና በዘር ማጽዳት ወንጀል የተሰማራው የሆነ ቄሮ አገዛዝ እየፈጸመ ባለው ያኔ አሰቃቂና ናዚያዊ ወንጀሎቹ ለፍርድ መቅረብ ይኖርበታል እንላለን። በአጠቃላይ በኢትዮጵያ እየተፈጸሙ ላሉ ወንጀሎች ሁሉ ተቀዳሚ ተጠያቂው ለገዳዮቹ ዕውቅና ሰጪው አብይ መሆኑንና አገሪቷንም ከመጨረሻው የጥፋት ጠርዝ ላይ እንድትወድቅ ያደረጋት ለመሆኑ በእርግጠኝነት መግለጽ ይቻላል። ከዚህ ሁሉና መጥፋት ጋር በተያያዘ የአማራ ወጣት ዩኒቨርሲቲ ተማሪዎች በጽንፈኛ አረመኔያዊ ቡድን ከታገቱ እነሆ 341 ቀናት ወይም 11 ወሮች ከ11 ቀናት አስቆጥረዋል። የ334 ቀናት አፈና የመከራና የሰቆቃ ጊዜ መሆኑን ማንኛውም ፍጡር ይረዳዋል። የኢትዮጵያ አንድነት ሬዲዮ ለነዚህ ወጣቶች ድምጽ በመሆን እየተፈጸመባቸው ያለውን ግፍና በደል ለዓለም ህብረተሰብ ያሳወቀ መሆኑን ይገልጻል። ከ11 ወሮች በላይ በለዘለቀው በወጣት የአማራ ዩኒቨርሲቲ ተማሪዎችን የተጋረደባቸውን አደጋ ለመታደግ ከጎናቸው እንቁምላቸው እንላለን። በማንነታቸው መብታቸው ተገፎ በጠራራ ፀሐይ እንደወጡ ሲቀሩ ዝምታን ማሳየት የምጻት ምጻት ነው። ከጎሳዊ አስተሳሰብ ቀለበት ወጥተን ለሰው ልጅ ክብር ህይወት ዋጋ እንስጥ በሚል ጥሪያችንን እናስተጋባለን። እነዚህን ለጋ ወጣቶች ለዚህ መከራ ያደረጋቸው የሆነ ቄሮ አገዛዝ በተለይም አብይና አጃቢዎቹ ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ፣ አሰቃቂ ግድያ መፈጸም፣ ለስደት መዳረግ፣ ማፈናቀል የተጀመረው የትግሬው ያኔና ኦነግ በጣምራ የዘረኝነት ደንግገው በስራ ላይ ከዋሉበት ጊዜ አንስቶ ነው። ይህ ዘመን ወደ 30 ዓመታት እየተጠጋ ነው። ሁለቱ ፋሽስታዊ ድርጅቶች በተፈራረቁባት አገር መከራውን ከፋዩ በዋነኛነት ያማራው ነገድ ነው። አማራው በታሪኩ ላለፉት 30 ዓመታት መጨቆን፣ መከራና ስቃይ፣ ውርደትና መናቅ፣ ስደትና መንከራተት፣ መገደልና መባረር በአጠቃላይ በምድር ላይ ሊገለጹ የሚችሉትን መከራዎች የተሸከመ ብቸኛ ነገድ ነው። ለዚህ ደግሞ በቅድሚያ ተጠያቂው ራሱ አማራው ነው። በየጊዜው ከሚደርስበት መከራ ሳግግምና ሳይጽናና ዘግናኝ አሟሟቱ ካይናችን ስር ሳይጠፋ እናቶች የለበሱት የሐዘን ጨርቅ ሳይለወጥ ማጥማቱን ያወረዱበት ይያለ አማራው ተድራጅቶ ህልውናውን እንዳያስከብር የሚሟገቱት በግንባር ቀደም በኢትዮጵያዊነት ሽፋን አማራንን ባዮች ናቸው። ለህሊና ዳኝነት ብቃት የሌላቸው ያለፈሪያ እግዚአብሔር ያለምንም ሰብአዊ ይሉንታ የተፈጠሩ በመሆናቸው ለአማራው ሰቆቃ ተባባሪዎች ናቸው። በዛሬቷ ኢትዮጵያ ለነፍሰ ገዳዩ አብይ የሚዘፍነው ራሱ አማራው ነው። የኦሮሞ ህዝብ ተወካይ ነኝ፣ ለኦሮሞ ህዝብ ስታገል የኖርኩ ነኝ እያለ የጸረ አማራ ተግባሩን በተላላኪነት የሚያስተጋቡለት አማሮች ናቸው። ፋሽስቱ አብይ የአማራው ርስት የሆኑትን የወልቃይት ጠገዴና የራያ እንዲሁም በቀሩት ስፍራዎች የሚኖሩ አማሮች በትግሬዎች ወረራ ምክንያት የዘር ማጥፋትና የዘር ማጽዳት ወንጀል እየተፈጸመብን ነው ሲሉ የተደረገ ወንጀል የለም እያሉ ለወራሪዎቹ ሽፋን በመስጠት የሚሟገቱ ባንዳ አማራዎች የዚሁ ፕሮፓጋንዳ ምርኮኞች ናቸው። በትግሬዎቹ ቦታ ኦሮሞዎች ተተክተው አዲስ አበባን የኦሮሞ ህዝብ ብቻ እንዲሆን ድርሻችን ነው ሲሉ የአማራውና የሌሎቹ ብሔሮች ቤቶች እያፈረሱ እየነጠቁ የኦሮሞ መንደር እየገነቡ ኦሮምኛ ካልተናገራችሁ ሥራ አትቀጠሩም ሲሉ ምን አለበት ቢያደርጉት እያለ የሚያናዝለው በፍርፋሪ የተገዛው አማራ ነው። ምሁር ተብየውም አይኑን ጨፍኖ ልቡን በጥቅም አሸፍቶ አቅጣጫ የሚያስቱ ፕሮፓጋንዳዎችን ይነዛል። የአማራው ምሁር ከመጣው ጋር አብሮ መዝፈንን ስለመረጠ ወገኑን እያስጨረሰ ነው። ከሰሞኑ የኦነግ አገዛዝ በህወሓት ላይ ጦርነት አውጃለሁ ብሏል። ጦርነቱም የአማራ ሚሊሻ ይወጣው ብሏል። ትጥቅ አስፈትቶና አድኖ ለስር የዳረገውን ፋኖን ተነስና ተዋጋ እያለ ነው። ብዙ ፋኖዎች በስር ላይ ናቸው። አብይ ግን ከብአዴን ጋር ሆኖ ቲያትር እያሰራብን ነው። ያልታጠቀ ምስኪን ሚሊሻ በሽቅርቅርቶ እየተቀሰቀሰ ይገኛል። ለዚህ ርኩስ ተግባር ብአዴን ለጌታው ኦነግ ቄሮ መኖር አማራውን ጭድ ለማስደረግ እየሠራ ነው። ትህነግና አብይ እጅና ጓንት ነበሩ። ዛሬ ለምን በጦርነት ተፈላለጉ? ጉዳዩስ ምንድን ነው? እውነት ኦነግ ቄሮ በአማራው ላይ የፈጸሙት ያለው ፍጅት ከመቀሌ የሚዘወር ትእዛዝ ነው? ሐቁ ግን ከሽመልስ አብዲሳ ቢሮ በሚተላለፍ ትእዛዝ የሚካሄድ መሆኑ ነው። በናብይ ዕውቅና የሚካሄድ ፍጅት ከህወሓት ጋር የሚተሳሰር ከሆነ አማራው እየፈጀ ያለውን መንጋ ወራሪ ልክ ማስገባት ይኖርበታል። ነፍሱን ይማረውና ጀነራል አሳምነው ጽጌ ቁጥራቸው በጣም ጥቂቶችን አሰልፎ በሰሜን ሸዋ በቤኒሻንጉል የትህነግ ተላላኪ የሆነውን የቅማንትን ወንበዴ በአንድ ወቅትና በአንድ መሰናዶ ልክ አስገብቷቸው ነበር። ግን ምን ይደረግ? ባንዳው ብአዴን ከአብይና ከትህነግ ጋር መክሮ አማራውን መሪ አልባ አስደረገው። አብይ ከኦነግ ቄሮ ጋር ተጣምሮ በሚገዛት አገር ውስጥ አማራው የሳት ራት እንዲሆን የሚገፉትን ባንዳዎች ማጥፋቱ ይቀድማል። በብአዴን መልማይነትና በአብይ አዝማችነት አማራውን በግንባር አቁሞ ለማስጨረስ የሚደረግ ሸፍጥ ፋሽስታዊ ድርጊት ነው። ብአዴንና አብይ የአማራ ጠላቶች ናቸው። አማራው ደሙን አፍስሶ አጥንቱን ከስክሶ ህወሓትን ቢደመስስ በመጨረሻ የሚሆነው በጎንደርና በወሎ በኩል በህወሓት ተይዘው የቆዩት ስፍራዎች ካርታውን ለሠሩት ለአረጋዊ በርሄ፣ ለገብረ አስራት፣ ለስዬ አብርሃና አብይ ጠፍጥፎ ለፈጠረው ለትግራይ ብልጽግና ፓርቲ መመለሱ አይቀሬ ነው። ራያም ቢሆን ለኦነግ መስፋፋት መታረቂያ ይሆናል። የፖለቲካው ፊትና ጀርባ የሚሆነው ይኸው ነው። ምክንያቱም አብይ የአማራውን አጽመ ርስት ለማስመለስ ዕውቅና ሰጥቶ ስለማያውቅ የአማራው መሥዋዕትነት ለኦነግና ለትግሬ ብልጽግና ፓርቲ በገጸ በረከትነት ይተላለፋል። ብአዴንም በዚሁ ተስማምቶ ከሞት ተርፎ ከጦርነት ግንባር የሚመለሰውን የያዙትን ትጥቅ አስፈትቶ ተንከራታች ያደርጋቸዋል። የአማራ የህልውና ትግል በቅጡ ካልተመራ በዚህ ዘመን የገጠመው ፈተና እልቂቱን የሚያበስር ነው። አማራው በዚህ ከፋፋይና ጸረ አማራ ሕገ መንግሥት ስር እየተዳደረና አብይ ለጽንፈኞች ወግኖ ባለበት ወቅት ህልውናዬን አስከብራለሁ፣ ርስት መሬቴን አስመልሳለሁ፣ በኢትዮጵያ በሰላም እኖራለሁ የሚለውን ቅዠት መጣል አለበት። በኢትዮጵያ ውስጥ እየተሳደደ እየተገደለ ያለው አማራው ነው። ለአገሩ ሲሞት ዘምቷል እየተባለም እስከዚህ ደቂቃ ድረስ በኦነግ ቄሮ እየተገደለ ነው። አብይ ያስታጠቀውና ያደራጀው የሽብርተኛ ቡድን ኦነግ ቄሮ ያገዛዙ አካል ነው። ከአብይ ጋር በጸረ አማራነት አንድ አስተሳሰብ ላይ ናቸው። ሕዝብ እያለቀ ነውና እርምጃ ለምን አትወስድም ሲባል አብይ የመለሰውን እናስታውስ። ከእንግዲህ ኦሮሞ ኦሮሞን አይገልም ነው ያለው። ይህ ሰው መሰሪ ነው፣ ጸረ አማራም ነው። በአብይ ዙሪያ ያሉ አሽቃባጮች አብይ አቅፎ የያዘውን ሽብርተኛ ትተው ሌላኛውን ጽንፈኛና ሽብርተኛ ትህነግን በአማራ ደም እናጠፋለን የሚሉትን የመሠሪ ተልእኮ በቅጡ ማጤን የአማራው ኃላፊነት ነው። ነብይ አማራውን ለኦነግ መስፋፋት መንገድ ጥራግ ሊያደርጉት እንዳቀዱ የማንረዳ ካለን የፖለቲካ ደደቦች ወይም ለአብይ ኦነግ ለማደግደግ የተሰለፍ መሆን ይኖርብናል። ኦነግ አየር ዘግኖ ደመና ጨብጦ የተረከውን ትርክት በመጽሐፍ ጥርዞ ድንበሬ ራያ ነው ብሏል። ይህን ጽንፈኛና ሽብርተኛ ቡድን ደግሞ እንዲታጠቅ ያደረጉት አብይና ኢሳያስ ናቸው። ይህን የራሳቸው ሰው ከማል ገልቹ ነግሮናል። ቀደም ባሉት ጊዜያቶች ከማል ገልቹ በሰጠው መግለጫ ላይ ለኦነግ ሎጂስቲክ ጦርና ገንዘብ ያቀረበለት ኦሆዲን ነው ብሎን ነበር። ይህ ሰው ዛሬ ብዙ ምስጢር እንዳያወጣ በሚል ብልጽግና ሾሞት አፉን እንዲይዝ አድርገውታል። ይህን ጦርነት መምራት ማካሄድ መዋጋት ያለበት የኦሮሞ ልዩ ኃይል መሆን ይገባው ነበር። በከፋፍለህ ግዛ ሕገ መንግሥት ተጠቃሚ ሆነናል የሚሉ አገዛዙንም በእጃችን ይዘን የፈለግነውን እያደረግነን የሚሉትን እነ ሽመልስን በጦርነቱ ላይ መታየት ይኖርባቸዋል። በባዶ እጅ የሚፎክረው አማራ ደግሞ ከኋላ መሆን ይኖርበታል። ለትህነግ ወያኔ ባለሥልጣናት ብዙ ቢሊየን በጀት ፈቅዶ የፈለጉትን እንዲያደርጉ ሲያበረታታ የነበረው የአብይ ኦነግ ቄሮ ጽንፈኞችን እጃቸውን ጠምዞ የማምጣቱ ኃላፊነት ይመለከታቸዋል። ለዚህ ደግሞ አማራው አንድም ነፍስ መገበር አይኖርበትም። ለሁላችንም ግልጽ እንዲሆንልን የአብይ ኦነግ ቄሮና ህዋት ጠብ የላቸውም። ጠብም ካላቸው አንዱ ካንዱ በልጦ ለመገኘት እንጂ በኢትዮጵያ ሉዓላዊነት ዙሪያ ተናበው ነው የሚሰሩት። አፍርሰን በአምሳያችን ገነባናት ለሚሏት ኢትዮጵያ ጭንቀት የላቸውም። በተለይም በአሁኑ ወቅት የአገራችንን ሀብትና ንብረት ጠቅሎ የያዘው ወራሪ መንጋ የራስን ወታደራዊ ጡንቻ በማደለብ አማራውን እየገደለና እያስገደለ በመሆኑ ኢትዮጵያ መንግሥት የላትም። ያለው የኦሮሞ አገዛዝ ነው። ድርሻቸው ግዙፍ ስለሆነ በጦርነቱም ግዙፉን ስፍራ ለመያዝ ማቀዳቸው አይቀሬ ነው። ዛሬ ኢትዮጵያ የመከላከያ ሠራዊት የሚባል የላትም። በአገራችን የተገነባው ጦር ተብየው በትህነግ ጊዜ የትግሬዎችን ጥቅም የሚያስጠብቅ ነበር። በአሁኑ ወቅት ደግሞ ወረራ፣ ግድያና ዝርፊያ የሚያካሂድ የኦሮሞ ጦር ለኦሮሞ ቆም ያለው እያለ ነው። ማንኛውንም ወታደራዊ ኢላማ ለመምታት አቅም ያላቸው ሁለቱ ብቻ ናቸው። አብይና ደብረ ጽዮን ወደ ሙሉ ጦርነት ከተሸጋገሩ የሚደርሰውን ኪሳራ መሸከም የሚኖርባቸው ሁለቱ ቡድኖች መሆን ይኖርባቸዋል። አማራው በአዲስ ቀረርቶና ድልላ ተቀስቅሶ ራሱን ለማስጠፋት ወዶ ዘማች መሆን አይኖርበትም። አብይና አጋሮቹ በፌዴራል ጦር ተብየው ላይ ትህነግ ወያኔ ጉዳት አድርሷል በሚል ሽፋን ለኢትዮጵያዊነት ቀናይነት ያለውን አሳልፎ ለመስጠት እየተደረገ ያለውን ዝግጅት መከላከል የማንኛውም የአማራ ድርጅት ኃላፊነት ነው። አማራውን በአብይ ቀረርቶና ድልላ አደንዝዞ አገርህን ተከላከል የሚለውን ዲስኩር ማክሸፍ ያለበት ራሱ አማራው ነው። ጦርነት የሚካሄደው በሰለጠነ ሰራዊት ነው። የሰለጠነው፣ የታጠቀው፣ የደለበው፣ ባለጸጋ የሆነው፣ የባለ ኮንዶሚኒየም ቤት ባለቤቶቹ የኦሮሞ ልዩ ኃይልና ካድሬዎቹ ናቸው። በመሆኑም በተረኝነት የሚያግበሰብሰውን ጥቅሙን ማስከበር ያለበት አብይ እስከ 32 ጊዜ ያሰለጠናቸው መንጋዎች ብቻ መሆን ይኖርባቸዋል። አማራውን በሚሊሻነት መልምሎ ጦርነት መማገድ ወንጀል ነው። ትህነግ ላለፉት 28 ዓመታት በፈጸሙት ግፍ ለፍርድ ይቅረብ፣ በሽብርተኝነት ይፈረጅ ሲባል እስከ ቅርብ ጊዜ ድረስ አብይ አርፋችሁ ተቀመጡ የሚል ማስፈራሪያ ጥያቄውን ለሚያቀርቡት ይሰጥ ነበር። ይግረማችሁም ብሎ ትግሬዎች ወርቆች ናቸው፣ ሌላው ግን ፋንድያ ነው ሲል ተደምጧል። ከሁሉ በፊት አማራው የጠላቶቹን አሰላለፍ፣ አደረጃጀትና መሰበጣጠር ጠንቅቆ መረዳት ይጠበቅበታል። ማንም ባንዳ እየመጣ የሚነዳው ከሆነ ግን ጥፋቱ ይቀጥላል። በአማራው ላይ እየተደረገ ያለውን ጥቃት መነሻ መሠረቱ ከየት የመጣና የበሽታው ተቀባዮችና ተሸካሚዎቹም ሆኑ አስተላላፊዎቹን ለይቶ ማወቅ ይኖርበታል። አማራው የጠላቶቹን አሰላለፍ ካልተረዳ የተጋረጠበትን ክፉ አደጋ ማወቅ አይችልም። ከፈጽሞ መጥፋት ራሱን ለመታደግ አይችልም። ላለፉት 30 ዓመታት ማን ኢትዮጵያን በማፍረስ ሥራ እንደ ተጠመደ፣ ማን የማንን ዘር እያጠፋ እንደሆነ፣ ለጽንፈኞች መደላደል ማን ነፍሱን እየገበረ እንደሆነ ካልተረዳ ጀነራል አሳምነው እንዳለው አማራ ተነጥሎ በሶስት አቅጣጫ መከበቡን የምንዘነጋ ከሆነ ተግባራችን አንድና አንድ ነው። ይህም በኦነግና በወያኔ ወጥመድ ውስጥ ገብቶ ራስን ማጥፋት ላይ ተሰማርተናል ማለት ነው። አማራው ለመጣው ገዥ ሁሉ ማጎብደዱን ካላቆመ፣ ሆዳም አማራዎችን ካልመነጠረ፣ ባዕዴንን ካላጠፋ ህልውናው ጠፊ ነው። በዚህ ዘመን በካህዲነት የሚፈለፈሉትን ካልተጠየፈ፣ ትጥቀን ፍታ ሲል አልፈታም ብሎ ምላሹን ካልሰጠ፣ በአማራው ነገድ ላይ ክፉ የጥላቻና የጥቃት ሕዋሳት ተሸካሚ ነጋዴ ባንዳዎች ላይ ካልዘመተ፣ አስመሳይና ወላዋይ ቅጥረኛ የሚዲያ ወሮበሎችን ካልተጋፈጣቸው፣ በቀጣዩ መራራ ሕይወት መቀጠሉ አይቀሬ ነው። ቀደም ሲል በህዋት በአሁኑ ወቅት ደግሞ በኦነጋያን በምትተራመሰው ኢትዮጵያ እድገትና ብልጽግና ቀርቶ በሰላም ወጥቶ መግባት ላማለኝ በሰማይ ሆኗል። ኢትዮጵያም ለዓለም ጠንቅ የሆኑትንና የምድር ሲኦል ከሆኑት አገሮች ጋር ለመቀላቀል ተቃርባለች። በመሆኑም ዘላቂና ውጤታማ የህልውና መረጋገጫ መንገዱ አንድና አንድ ነው። መሬት ላይ ያለውን እውነታ መገንዘብና ትግሉን በራእይ መምራት ወሳኝ ነው። የኦሮሞ ቄሮን አገዛዝ ለማሰንበት ሲባል አማራው ሕይወቱን መገበር የለበትም እንላለን። አማራው የናብይና አጋሮቹን ሸርና ተንኮል በቅጡ መረዳት አለበት። አማራው ቁጭቱንና ጉልበቱን በባዕዴን ላይ ማሳረፍና ድርጅቱን ማጥፋት ለትግሉ ወሳኝ ነው እንላለን። ከዚህ በመቀጠል የዕለቱን ስርጭት እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም አንድ ጽሑፍ ይቀርባል። የጽሑፉም ርዕስ ተአምረኛው ጋላ ጊዮርጊስ ይላል። ከዚያም ከጽሑፍ ደንበኞቻችን የተላከ ያድርባይ አማራ ምሁራን የማያልቅ አህያውን ፈርቶ ዳውላውን ሰበብ የዘር ጭፍጨፋው ምክንያት ሕገ መንግሥቱ ነው በሚል የቀረበ ነው። በመጨረሻም አንድ ወቅታዊ ግጥም ከተነበበ በኋላ የዕለቱ ዝግጅት ይጠናቀቃል። አድማጮቻችን፣ የስርጭታችንን ሙሉ ጊዜ ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። ዋይ ዋይ ዋይ
ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በአቶ ታደሰ መጫ 1943 ዓ.ም የተደረሰ መጽሐፍ ክፍል 10ን ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ ታደሰ መጫ የሰልፍ ድልድል የክቡር ራስ ምሩ ጦር ወደ አምቦ መሄድ ክፍል 10 የጥቁር አንበሳ መልእክተኞች ጎሬ ሄደው በነበረበት ጊዜ ተክቡር ራስ ምሩና ተሌሎችም እዛ ተነበሩ ተላላቅ መኳንንቶች ተዝቅተኞችም የጭፍራ አለቆች ጋር ሲመክር የነበረው ያሰላለፍ ድልድል በኋላ እንደተገኘው ከዚህ ቀጥሎ የተጻፈው ነው። አንድ ክቡር ራስ ምሩ በነበራቸው ጦር ላይ የጥቁር አንበሳ ሰራዊት ጨምረው በወለጋ በኩል ወደ አምቦ ሊጓዙ፣ ሁለት በዛን ጊዜ በጎሬ ከተማ የነበሩት ክቡር ቢትወደድ ወልደ ጻድቅና የጎሬ ጉምሩክ አዛዥ ነጋድራስ ወልደ ሰማዓት በጎሬ ያለውን ጦር ይዘው ወደ ጅማ እንዲሄዱና ከንቲባ ጠናጋሻው ጋር ተተገናኙ። በኋላ ከንቲባ ጠናጋሻውም ጦራቸውን አስከትተው ሁሉም ወሊሶ ድረስ እንዲሄዱ፣ እነዚህ የተደለደሉት ሁሉ በየተባለው ስፍራ ተደረሱና በሚገባ ተደራጁ። በኋላ አዲስ አበባን ከበን ጠላትን መድረሻ እንድናሳጣው ተብሎ ታስቦ ኑሮ ክቡር ራስ ምሩ ሱጴ ላይ ጦሩን የቀድሞውንና የጥቁር አንበሳን ሰራዊት እንደሚያስፈልገው ደለደሉና ጥቁር አንበሳ ለጠቅላላው ጦር ሰራዊት መንገድ መሪ ሆነና በመጣንበት መንገድ ጉዞ ተጀመረ ብለው ታደሰ መጫ መዝግበዋል። ተዚህ ጊዜ ጥቂት ቀን አስቀድሞ ጀግናው እና ታማኙ የሻቃ በልሁ በስደት ሄደውበት ተነበረው ተካርቱም ተመልሰው መጥተው ተክቡር ራስ ምሩና ተጥቁር አንበሳ ጦር ጋር መሰለፍን ስለመረጡ አብረውን ይጓዙ ነበር። እርሳቸውም ተፈተናው ደና ታመለጡ በኋላ በምን ምክንያት እንደተመለሱ ሲነገር በመጀመሪያው የሰማነው በጎሬ በኩል ሆነው ትግሉን የቀጠሉት የግርማዊ ንጉሠ ነገሥት አማኝ የክቡር ራስ ምሩና የገነት ጦር መኮንኖች የሎለቹም አብረው የነበሩ የብዙዎች አርበኞች የጦር ኃይል በዛን ጊዜ በአውሮፓ ስም አግኝቶ ነበርና ግርማዊ ጃንሆይ በጀኔቭ ጉባኤ የኢትዮጵያን ጉዳይ የሚያቀርቡበት ሰዓት በመቀረቡ ግርማዊነታቸው ስለ ነጻነታችን ለሚያደርጉት ፖለቲካ የዚሁ ኃይል መድደርጀት ደጋፊ እንዲሆን ትግሉን በብርታት ይቀጥል ዘንድ ለማበረታታት ተግርማይ ንጉሠ ነገሥት እንደተላኩ ነበር። ሆና ግን ዋና ጉዳይ ይህ መሆኑ ሳይቀር በጉዞ ላይ ሳለን ተወጣቶቻችን አንዱ የመቶ አለቃ ዘገየ ወልደ ጊዮርጊስ ስለዚህ ጉዳይ ሻቃ በልሁን ለጠየቋቸው መልስ በዝርዝር ሻቃ የገለጡላቸውን ቃል ተዚህ ቀጥለን እንመልከት በማለት ታደሰ መጫ ሻቃ በልሁ የተናገሩትን ያለውን ቃል ተዚህ ቀጥሎ በጥቅስ አስፍረውታል። የጥቅስ መጨረሻ መጀመሪያ መናገሻ ከተማችን በጠላት እንደተያዘች የጠላትን አይን አላይም በማለት በቀጥታ ወደ እንግሊዝ አገር ሄድኩ። በዛም ወደ እንግሊዝ ግዛት ሄድኩ። በዛም የእንግሊዝ መንግስት ለጊዜው የሄድነውን ሁሉ ደስ ብሎት በደህና ተቀብሎን ነበር። ገና ብዙ ስደተኛ አልገባምና ወደፊት የሚሆነውን አላውቅም እንጂ ካርቱም በነበርሁበት ጊዜ ሁሉ ልባችን በአገራችን ፍቅር ተበርዞ የደስታ ስሜት ለማሳየት ታለመቻላችን በቀር በሌላው ምንም ቅር የሚያሰኝ ሁኔታ አላየሁበትም። ነገር ግን ሰው ምንም ለጊዜው ሕይወቱን የተበቀ መስሎት ተሸሽጎ ሊዘገይ ቢችል በኋላ መሞቱ አይቀርም። እኔም በስደት አገር ሆኜ የሰውን ፊት እያየሁ የሰው ጅም እየጠበቅሁ ልኖር ይቅርና ራሴን ችዬ በድሎት ለመኖር ብችልም እንኳ የኋላ ኋላ ሞት እንደማይቀርልኝ አውቃለሁ። በጠላት እጅ ብሞትም ደሜ ወደ መነጨችበት አፈር ትመለሳለች። ሥጋዬንም በአገሬ አየር ላይ የሚያንዣብቡት አሞሮች ቢካፈሉት እነርሱስ ወዴት ይደርሳሉ? ተመልሰው የአገሬ አፈር ይሆኑ የለምን? ስለዚህ በስደት አገር በነበርሁበት ጊዜ ሁሉ በህልሜም በእውኔም እፊቴ የሚደቀንብኝና ትዝታዬ ይህ ብቻ ስለሆነብኝ ጨክኜ ልታገስህ ብለውም የማይቻለኝ ሆኖ ትዕግሥቴን ሁሉ ስለጨረሰብኝ ለዛ አገር ኑሮ የነበረኝን ሐሳብ ሁሉ እርግፍ አድርጌ በጋምቤላ በኩል ተመልሼ መጣሁ። የጥቅስ መጨረሻ ብለው በሰፊው ታደሰ መጫ ይህንን ለአንድ የጦር መኮንን ያጫወቱትን ሻቃ ያጫወቱትን በዝርዝር ጠቅሰዋል። እኔም ይላሉ ታደሰ መጫ በዛን ጊዜ ምንም አእምሮዬ ወጣት ቢሆን ጀግናውን ነቃዊ የሆነ ሁሉ በልቡ ጽላት ሊጽፈው የሚገባው ትምህርት በመሆኑ በተማሪ ቤት ሳለሁ ተመምህራኖቼ ትምህርትን እንደምቀበለው ሁሉ በማስተዋል ሰምቼ አጥንቼው ነበርና በንግግሩ ጣዕም እስተ መጨረሻው ድረስ ስደነቅበት የነበረውን ቃል እነሆ የጥቁር አንበሳንና የክቡር ራስ ምሩን ዝና በማስታወስበት በዚች ትንሽ መጽሐፍ ውስጥ የኒህን ጀግና ንግግር ስፍራ ያገኝ ዘንድ ጊዜ አጋጠመው በማለት ታደሰ ብቻ ጠቅሳለሁ። እንግዲህ የሻቃ በልሁን አመጣጥና ፍሬ የሆነ ንግግራቸውንም ትዝ በሚለኝ መጠን ባጭሩ ታስታውሱ በኋላ ወደ ቀድሞው ነገር የመለሳለሁ በማለት ታደሰ ብቻ ድርሰታቸውን ይቀጥላሉ። ባለንበት ክፍል እንደ ተነገረው ተጎሬ ስንነሳ አመጣጣችን የወለጋን ግዛት አቋርጠን ለማለፍ ነበርና የኢሉባቡርን አውራጃ ግዛት አልፈን በዛ ጊዜ የደጃዝማች ኃይሉ ግዛት ተነበረው ኖሌ ካባ ተሚባለው ወረዳና ደረጃዝማች ሀብተ ማርያም ግዛት ወሰን ላይ ስንደርስ በጠላት ኃይል ተገደውም እንደሆነ አላወቅንም። የአካባቢው በላባቶች ወሰናቸው ድረስ መልእክተኛ ልከው አካባቢያቸው ላይ እንዳናልፍና መንገዳችንን እንድንለውጥ አስታወቁን። እኛ ግን ጠላት የለቀምትን ከተማ እጅ ማድረጉና በከተማው ዙሪያ ባሉት አካባቢዎችም እርድ እየሰራ መቀመጡን ቀድሞውንም እናውቅ ስለነበር ተጎሬ ጀምሮ ወደ አሰብንበት እስትንደርስ ለግስጋሴያችን እንቅፋት የሚሆነን ነገር በመንገዳችን ላይ ቢገጥመንም ወደፊት እየጠረግነው እንድናልፍ ተጠዋቱ ተመክሮበት የተቀበልነው ትዕዛዝ ስለሆነ በጥቁር አንበሳ መኮንን በሻለቃ ማቲያስ አማካይነት መልሱን ተሰጠናቸው በኋላ ባላባቶቹ የላኩብንን ቃል ተጉዳይ ሳናስገባው ወደፊታችን መንገዳችንን ቀጠልን ይላሉ ታደሰ ምጫ። በደጃዝማች ሀብተ ማርያም ግዛት ውስጥ ገብተን ጥቂት እንደተጓዝን ወጣ ገባ የሆነውን ስፍራና ደኑን አልፈን አቦ ቤተክርስቲያን መድረሻ ላይ ተሚገኘው ገላጣ ቦታ ስንደርስ የጠላት ሰራዊት የቤተክርስቲያኑ አጠገብ ተሚገኘው ደን ስር መሽጎ ጠላ ጠብቆን ኖሮ ሳናስበው ግባት ተኮሰብን። ይሄውም ስፍራ ጉይ ይባላል። በዚሁ ቀን ለጦራችን ፊታውራሪ ሆኖ የሚጓዘው ጥቁር አንበሳ ስለነበረ ምንም የጉዞው አቅድ በሰለጠነው የጦር ሰራዊት ስርዓት እንደተጠናው ለጠላት በማይመች አቋሁን ቢሆንም የፈሰሰብን ጥይት በኩንታል እንጂ በዝናር ወይም በዝርዝር የማይቆጠር ስለሆነ በዚህ ድንገተኛ ተኩስ ግንባር ቀደም ተነበሩት የጥቁር አንበሳ የጦር መኮንኖች 3 ጀግኖች ወደቁብን። ወዲያውም እኛ በትምርት እንዳጠና ነው በያለንበት ተኝተን ለተኩሱ ተኩስ ተመለስን። በኋላ የተሰጠነን አቅጣጫ ሳንለቅ በልባችን እየተሳብን አንዳንድ ጊዜም ወደፊታችን እያኮበኮብን ስፍራ በመያዝ ጥቂት በጥቂት ወደ ምሽጉ ለመጠጋት ቻለን። እንዲህ ያደረግን እኩል ሰዓት ያህል እንደተዋጋን ወደ ምሽጉ በሩጫ ገብተን የጨበጣ ጦርነት እንድናደርግ ታለቆቻችን ትዕዛዝ ስለተሰጠ ሸግና ወታደር በሚያስደንቅ ቅልጥፍና ምሽጉን እየዘለለ ገብቶ በሳንጃና በጠበንጃ አፈሙዝ ጠላትን ስለጠመደው በዛ የነበረው ጣሊያንና አባሪዎቹም በሶስት ሩብ ሰዓት ውስጥ የውሃሽታ ሆኑ በማለት ታደሰ ምጫ ሁኔታውን ገልጸውታል። በዚህ ውስጥ በሳንጃና በጠበንጃ ፈሙዝ ያልሁበት ምክንያት ጥቂት ቀደም ብሎ እንዳሳሰብሁት በጦር ሰራዊት እጅ የነበረው መሳሪያ ሁሉ በምርኮም ሆነ በግዢ ተየቦታው የተጠራቀመና አይነቱም የበዛ ስለሆነ በደንብ ተተሰጠው መሳሪያ ጋር ተሚገኘው ጥቂት ሳንጃ በቀር ሌላው መሳሪያ ሁሉ ሳንጃ ያልነበረው በመሆኑ ነው። ሆኖም ወታደር የሆነ ሁሉ ሳንጃ ባይኖረውም ተዛው ጠበንጃ በቀር ጩቤና ጎራዴ ወይም ሰይፍ ይህም ቢቀር ሽጉጥ የሌለው ስላልነበረ በዛው ጦርነት ጊዜ ወኔው ተቀሰቀሰው ሸግና ውስጥ ጠበንጃውን በግራጁ ያጋባ ጠላቱን በጩቤ የሰነዘረና በጉራዴ የቀረረደ ወይም በሰይፍ የቀላና በሽጉጥ ጡቻ የደቃው ሳይኖር አልቀረም። ስለዚህ ድሉ የኛ ሆነ። ለድሉ ዋና ምክንያት የሆነልንም ተጥቁር አንበሳ ወጣቶች አንዱ የሻምበል ለማ አባይሬ የመራው የጦርነት ዘዴ ወይ ያወጣው ታክቲክ ነው። እርሱም ጦርነቱ በተፋፋመበት ጊዜ በክፍሉ ያሉትን ወታደሮች ይዞ በሚያስደንቅ ቅልጥፍና በጠላት ጀርባ በኩል ገብቶ ከፍ ያለ አደጋ ስለጣለ ጠላታችንን ቅጥ በሌለው አቋም ልንበታትነው ቻለን። ይህንንም ድል ምንም ለወደቁት ጀግኖቻችን ዋጋ አድርገን ባንቆጥረውም አሸናፊነትን ላደለን አምላክ ምስጋናችን ተማቅረብ አልተወሰንም ሲሉ ታደሰ ምጫ ትረክታቸውን ይቀጥላሉ። ወዳው ሰፈር ተደረገና በጦርነቱ ውስጥ ሞያ የሰራው ጀግና ሁሉ በክቡር አስምሩ ፊት ቀርቦ ጀብዱን እየቆጠረ ግዳይ ሲጥል ቆየ። ሰፈር የተደረገውም በዛው ጠላት ምሽግ አድርጎት በነበረው ቦታ አቦ ቤተክርስቲያን አጠገብና በአካባቢው ስለነበረ ለሀገራቸው ፍቅርና ለንጉሠ ነገሥታቸው ክብር ሲሉ ለወደቁት لسوست جگنوچ مقابر تسنارتو بوتادر سرات طورو تسلفونا انددنبو يكبر سلامتا ترغولاچو بميقبا تكبرو قباتا مريت بتدرغبت گيزم تقلازاشو كبورا سمرو ياگراچنن نزانتنا ينگوس نگستاچنن مملس بسغا تمايت اهون بتوسنو بمنفس اندبتايوت በኢትዮጵያ አምላክ እናምናለን ዛሬ የፈሰሰው ንጹህ ደማችሁን እግዚአብሔርና ኢትዮጵያ አይረሱትም ብለው ይህን አጭርና ጥልቅ የሆነ የመሰናበቻ ቃል ተተናገሩላቸው በኋላ የክብር ሰላምታ አድርገውላቸው የቀብሩ ስርዓት ተፈጸመ። በዚህ ጦርነት የተሰውትንና የቆሰሉትን ጀግኖች ስም ተዚህ ቀጥሎ በሐዘን እንመለከታለን። በጀግንነት የተሰው የሻምበል ሳሙኤል ይገዙ የሻምበል ጣሰው አይችልሁም የመቶ አለቃ አስፋው ወልደ ሰማት የቆሰሉ የሻለቃ ማቲያስ ገመዳ አቶ ገብረ መድህን አወቀ ባሻ ገብረ እግዚአብሔር አቶ ተክሉ ዘዋሃበ እነሆ እነዚህ ሶስት ወጣት መኮንኖች የተጣላባቸውን አደራ በመጠበቅ በዛን ቀን ለዚህ ክብር ተቀዳሚ ሆነው ተወንድሞቻቸው መካከል ቢለዩም ታሪክ አይደመሰስም መታሰቢያ አይማረክም ተብሎ የተነገረው ንጉሳዊ ቃል የተፈጸመላቸው በመሆኑ ይህ ስራቸውና ድላቸው በኢትዮጵያውያን ልቦና ለዘላለም ሲያስታውሳቸው ይኖራል። ደግሞ እነርሱ በሞቱበት ቀን በሕይወት የቀረነው ወንድሞቻቸው ሁሉ በነርሱ ድል መንፈሳዊ ቅናት አድሮብን በፋንታችን እስንከታላቸው ድረስ በመንግስተ ሰማያት በሰላም ረፉ ብለን ተሰናበትናቸው እንጂ ከቶ በመካከላችን መሸበርና ድንቃጤ አልታየብንም ይላሉ ታደሰ መጃ። ስለሆነም ምንም ድሉ የኛ ቢሆንና አጥቂውም በማጥቃት አጥቂውንም በማጥቃታችን ለንደደሰት የሚገባን ቢሆን እነዚህ ሶስት ጀግኖች በዚህ ድንገተኛ ውጊያ ላይ በመጀመሪያው ሩምታ ሳይስቡት መወደቃቸው ሐዘን ስለተሰማን በሰፈራችን ውስጥ ፍጹም ዝምታን ያዘ ሐዘንና ተስታ በተቀላቀለበት ምሽት አደረግን። በሰማዕትነት ተቀዳዳሚ ሆነው ለወደቁት ሶስት ጀግኖች የመታሰቢያ መዝሙርም በኢትዮጵያ ስም ተዘመረላቸው። ጀግኖች ወጣቶች በጉይ የቀራችሁ መቅደም ስለሆነ ሰማዕትነታችሁ ለምትበልጠው ጸጋ ባለድል ሆናችሁ በመንግስተ ሰማያት ይብዛ ደስታችሁ በከንቱም አልቀረ ንጹህ ደማችሁ ተብሎ ተነግሮላቸዋል በማለት ታደሰ መጫ የዚህን ክፍል ትርክት ያጠቃልላሉ። አድማጮቻችን ጥቁር አንበሳ በመራብ ኢትዮጵያ አቶ ታደሰ መጫ የቀረበው ጽሑፍ ክፍል 10 በዚህ ተጠናቀቀል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን ከዚህ ቀጥለን ተአምረኛው ጋላ ጊዮርጊስ በሚል ርዕስ ጣቶ አገሬ አዲስ የተጻፈ ጽሑፍ እናስደምጣለን። ተአምረኛው ጋላ ጊዮርጊስ። ጋላ ጊዮርጊስ በወሎ ክፍለ ሀገር በእጁ አውራጃ ሲሪንቃ በተባለ ወረዳ የሚገኝ አንድ ታሪካዊ ጠበል የሚፈልቅበት ደብር ነው። ሲሪንቃ ከወልዳያ ከተማ በትንሽ ኪሎ ሜትር ርቀት ላይ ይገኛል። የጃውራጃ እንደሚታወቀው ታላላቅ የኢትዮጵያ መሪዎችን በተለይም የዘመነ መሳፍንት ሥርዓት የመጀመሪያው መስራች የሆኑትንና የጎንደር ቤተ መንግስት ይቆጣጠሩ የነበሩትን ትልቁንና ትንሹን ራሳሌዎች እቴጌ መነንን የመሳሰሉ ከዚያም በኢትዮጵያ ታሪክ ውስጥ ገናና ሥራ የሰሩትን የዳግማዊ ምኒልክ ባለቤት እቴጌ ጣይቱ ብጡልን ያበቀለ አካባቢ ነው። ይህ አካባቢ መሪዎችን ብቻ ሳይሆን እንደ ጋላ ጊዮርጊስ አይነቶቹን የመንፈሳዊና የእምነት ማዕከላትን አቅፎ የያዘ ቦታ ነው። የጋላ ጊዮርጊስ በወሎ ብቻ ሳይሆን በሌሎችም ክፍላተ ሀገር የሚታወቅ እንደ ወሊሶ የአይምሮ በሽተኛና የዲዮ ህሙማን ከበሽታቸው የሚፈወሱበት ተአምራዊ ጠበል የሚፈልቅበትና መንፈሳዊ ቦታ ነው። በዚህ ጠበል ለመፈወስ የሃይማኖት የጎሳና የጾታ ገደብ አይጣልም። ችግር የገጠመው ሁሉ በሰው ልጅነቱ የሚስተናገድበት የጤና ጣቢያ ነው። እስላሙ፣ ክርስቲያኑ፣ አማኙም ሆነ አላማኙ በደብሩ መጥቶ ይጠመቃል። በመስቀል ይታሻል። ሁሉም ከበሽታው መዳኑን እንጂ በማንና እንዴት መዳኑን አያስብም። የዳነው በአመቱም ቢሆን እንዳመቸውና እንደቻለ ስለቱን ይዞ ከቦታው ተመልሶ በመምጣት ምስጋና ያቀርባል። ከሚከናወነው ተአምራዊ ሥራ ጋር አያይዘን የዚህን የጋላ ጊዮርጊስን ያመሰራረት ታሪክ ብናነሳ ታሪኩን የተሟላ ያደርገዋል። በ15ኛው ክፍለ ዘመን እንደ ኢትዮጵያ አቆጣጠር አጋማሽ የግራኝን ወረራ ተከትሎ በተከሰተው የጋላ ጎሳ ፍልሰት ወትሮ ይጠራበት የነበረው ላኮ መልዛ ወይም ቤታማራ የሚባለው ስሙ ወሎ በሚባል የጋላ ጎሳ መሪ ስም ከተቀየረ በኋላ በዘለቀው የጋላ ጎሳ መስተጋብር ከአካባቢው ማህበረሰብ ጋር በተለይም ከአማራው ጋር በመጋባትና በመዋለድ የክፍለ ሀገሩ ባለስልጣንና ባለቤት የመሆን ሂደት ተከትሎ የመጣ ነው። በአካባቢው የበቀሉት የዚህ ጥምር ጎሳ ተወልድ የሆኑት ራሳሌ ትልቁ ከ1777 እስከ 1782 የነባሩ የክርስትና ሃይማኖት ተከታይ በመሆናቸው ይህንን ቤተክርስቲያን እንደመሰረቱት ይነገራል። የራሳሊን የጎሳ ሐረግና በስራው የተስፋፉትን መሰረት በማድረግም በከባቢው ህዝብ ቤተክርስቲያኑ የጋላ ጊዮርጊስ በሚለው ስያሜ ለመጠራት በቃ። የራሳሊን ከጋላው ጎሳ ጋራ የሚያያይዘውን የጋላውን እንቅስቃሴና መስፋፋት በተመለከተ ብዙ የውጭና የአገር ውስጥ የታሪክ ጸሐፊዎች በስፋት የተነተሙ ሲሆን አንዳንዶቹም በተለይም የአማራ ጎሳ ተወላጅ የሆኑትን ከጎሳቸው ጋር በማያያዝ የሚያቀርቡትን የታሪክ ተንታኔ የዘመኑ የጋላ ጎሳ ተወላጆች ሲያጣጥሉት ይስማል። ይህም ብቻ ሳይሆን ጋላ ተብሎ መጠራትን በጣም ይጠሉታል። ጋላ ማለት ግን እነሱ እንደሚሉት መጥፎ ትርጉም ያለው ሳይሆን የተለየ ምግባር ገላጭ ትርጉም ያለው ቃል ነው። 1985 ዓመተ ምህረት በጋላው ተወላጅ በሆነው የባህሮ ፒያንሳ ተተርጉሞ የገዳ ሜልባ ኦሮሚያ በሚለው መጽሐፍ ውስጥ በገጽ 14 እስከ 15 ላይ ስለ ጎሳው መነሻና ስለ ስሙ እንዲህ ይላል። የኦሮሞ ጥንተ መሰረቱ አገሩ ወይም አጽመርስቱ በደቡብ ምስራቅ ኦሮሚያ በዛሬዋ ባሌ ክፍለ ሀገር ውስጥ የምትገኝ ለምለሟ ማዳወላቡ ነች ካለ በኋላ በሌሎቹ ታሪክ ጸሐፊዎች ከአፍሪካ ቀንድ ምስራቃዊ የጠረፍ አካባቢ በተለይ ምስራቃዊ የሶማሌ ልሳነ ምድር ነው ሲሉ ሌሎች ደግሞ ከዛሬዋ ሱዳን ሲናር እንደሆነ መግለጻቸውን ያተታል። ስለ ጋላ የሚለው ስያሜም የተለያየ ትርጉም የተሰጠው ቢሆንም ኦሮሞች የሚታወቁበት ሌላው ስማቸው ጋላ የሚባለው ነው። ለስሙ አጠራር በርካታ ግምቶች አሉ። ሌሎች እንደሚሉት ጋላ ገላና ከሚል የኦሮሞ ቃል ይወጣ ነው ይላሉ። ገላና ማለት ትልቅ ወንዝ ማለት ነው ሲል ያስቀምጣዋል። ይህ ደግሞ ከጎሳው ብዛት የተነሳ ትልቅ ለማለት ታስቦ ይወጣ ስያሜ ሊሆን ይችላል ወደሚለው ድምዳሜ ሊያደርሰን እንጂ ጎሳውን ለማኮሰስና ለማዋረድ ይወጣ ነው ከሚለው ትርክት ላይ አያደርሰንም። ታሪክ በማንም ቢሆን ሊቀለበስና ሊካድ የማይችል እውነት ስለሆነ በእውነተኛ የታሪክ ጸሐፊዎች ሲቀርብና ሲተነተን ይኖራል። በመሆኑም የጋላን አነሳስና በኢትዮጵያ ያካሄደውን እንቅስቃሴና መስፋፋት በተመለከተ በተለይም በወሎ የተካሄደውን የጋላ መስፋፋት እንቅስቃሴ ከውጭ አገር ተወላጆቹ ብቻ ሳይሆን ከጋላው ተወላጅ የታሪክ ጸሐፊዎች የተጻፉ እውነተኛ ታሪኮችም መኖራቸውን በማስተዋወስና ታሪኩንም በማቅረብ ለአሁኑ ትውልድ በተለይም ስሙን ኦሮሞ ብለው የለወጡበት የጋላ ትውልድ ማንነቱንና ታሪኩን እንዲያውቅ ለማድረግ ይረዳዋል። ከነዚህም የታሪክ ምሁሮችና ምስክሮች አንዱ የጋላው ጎሳ ተወላጅና በኢትዮጵያ ዘውዳዊ ስርዓት በአጼ ኃይለ ሥላሴ ዘመነ መንግስት በገንዘብ ሚኒስተርነት ለብዙ ዓመታት ያገለግሉትና ለኢትዮጵያ ብዙ ውለታ ያሰሩት የምጣኔ ሀብት ወይም ኢኮኖሚክስ ምሁሩ አቶ ይልማ ድሬሳ ናቸው። በ1959 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በጻፉት የኢትዮጵያ ታሪክ በ16ኛው ክፍለ ዘመን በሚለው መጽሐፍ ስለ ጋላ እንቅስቃሴና መስፋፋት በተለይም ይህ ጋላ ጊዮርጊስ በተባለው ደብርና ጠበል የሚገኝበትን አሁን ወሎ ተብሎ ወደሚጠራው ያገራችን ክፍለ ሀገር እንዴትና መቼ ሄደው በመስፈር ለጋላ ጊዮርጊስ መመስረት ምክንያት እንደሆኑ በሚትከተለው የታሪክ ትንታኔ ይመሰክራሉ። በመጽሐፋቸው ውስጥ የጋላን ታሪክ በብዛት የተነተኑ ሲሆን ከየት ተነስቶ የት እንደደረሰም በገጽ 214 ላይ የጋላ ጎሳ ከኤደን ሰላጤና ከአሁኑ የአፍሪካ ቀንድ በተባለው የሶማሊያ አውራጃ መካከል በሚገኘው መሬት ሲኖሩ በ10ኛው ክፍለ ዘመን ሶማሊ በተባለው ጎሳ ከታጁራ ወደብ ተነስቶ በጋሎች ላይ ጦርነት ባደረገ ጊዜ የኖሩበትን አገር ለቀው ወደ ምስራቅ ደቡብ መጓዝ ግድ ሆኖባቸው ኋላም የአፍሪካ ቀንድ ከመተባለው 3 ማዕዘኑ ወረዳ ተነስተው በዋቢ ሸበሌና በጁባ ወንዞች መካከል በናድር በተባለው አውራጃና በቆላው የባሌ ምድር ሰፍረው እንደኖሩ በአፈ ታሪክ ሲነገር የቆየ ነው። ጋሎች ዋቢንና የጁባን ወንዝ ተከትለው ወደ ደቡባዊ ኢትዮጵያ ገቡበት ዓመተ ምህረት ባይታወቅም አለቃ ታዬ የኢትዮጵያ ታሪክ በተባለ መጽሐፋቸው ስለ ነገደ ጋላ በገለጹበት ምዕራፍ ውስጥ ከአጼ ይስሐቅ ዘመነ መንግስት ከ100 ዓመት በፊት ሜጫከት የሚባለው የጋላ ጎሳ መካከል ተሰደው ለአጼ አምደ ጽዮን ማደራቸውንና ንጉሱም በጣና ባህርና በዳሞት መካከል ርስ ተክሎላቸው በዚያው ሰፍረው እንደቀሩ ጽፈዋል። በጥቂቱም ቢሆን የጋላ ጎሳ ከየት ተነስቶ ወደ ኢትዮጵያ እንደገባና ከገባ በኋላ እንዴት እንደተሰራጨ በአቶ ይልማ መጽሐፍ ውስጥ በሰፊው ተተንትኗል። ከርዕሱ ጋር ወደ ተያዘው ወደ ወሎ ጋላ ጊዮርጊስ ታሪክ ለመግባት ያስችለን ዘንድ ስለ ጋላ እንቅስቃሴ ታሪክ በመጽሐፋቸው ውስጥ ይህንን እናገኛለን። ስለ ወሎ ጎሳ መሰደድ በሚለው ርዕስ ስር በገጽ 244 እስከ 245 እንዲህ ሲሉ አስፍረዋል። የጋላ ጎሳ በተለያዩ ቤተሰቦች የሚከፋፈል ሲሆን እያንዳንዱ ቤተሰብ የራሱ የሆነ ስብስብ እየፈጠረ በቤተሰቡ አንጋፋና መሪ ወይም የገዳ አባት በሆነው ስም እየተጠራ ለየብቻቸው በየአቅጣጫው የፈለሰ ለመሆኑ ብዙ ማስረጃዎች ያሳያሉ። ከነዚህ መካከል በሸዋ መሬት ላይ የነበረውን ብቻ በመጥቀስ አቶ ይልማ ደሬሳ የወሎን ጎሳ እንቅስቃሴ በሚከተለው መልኩ ይገልጹታል። በዘመናችን የሸዋ ጋላ ምድር የሚባለውን አገር በእጣ
ለለቱ ለማ ጎሳ ለቀውለት የሄዱትን የሌሎችን ጎሳዎች ታሪክ ከመፈጸም አስቀድሞ የወሎን ጎሳ ታሪክ ባጭሩ እናስረዳለን። የወሎ ጎሳ ከቱለማዎች የተለያየ ሜጫዎች አዋሽን ተሻግረው ወደ ምዕራብ ከተጓዙ በኋላ ነው። በ1554 ዓመተ ምህረት በገዳ ሮቤሌ የጀመረው የአምስቱ ገዳ ዙሪያ ተፈጸመ። በዚሁ ዓመተ ምህረት ቡታ አርደው የነገዱን ያስተዳደር ስልጣን የተረከቡት ሉባዎች ገዳቸውን ሐንፋፋ ወይም ዱሉ ብለው ሰየሙት። እነዚህ ሉባዎች የሚልባ ባለገዳ ልጆች ስለሆኑ እንደ ደንቡ ገዳቸው ሚልባ ሊባል ይገባ ነበር። ነገር ግን ጋሎች ከወላቡ ተንቀሳቅሰው ሰፊ ምድር ለማያዝ ከተላዩ በኋላ አንዳንድ ጎሳዎች የገዳዎችን ስም እንደለወጡ ከዚህ ቀደም ተገልጿል። ይሁንና የወሎን ጎሳ ወይም ነገድ ዘመቻ ለመጀመሪያ ጊዜ የመሩት የሐንፋፋ ወይም የዱሉ ባለገዳዎች ናቸው። ታላቁ ወረራ ከመጀመሩ አስቀድሞ ወላቡንና ቱሉ አምዱሉን የጋሎች መነሻ ቦታ አድርገን ስለቆጠርን የወሎ ጎሳ ከመንቀሳቀሱ አስቀድሞ መካከለኛው ደጋ ቱለማዎች፣ በምስራቁ ደጋ ቱለማዎች፣ በምዕራቡ ደጋ ነጫዎች ሰፍረውበት እናገኛለን። አራተኛው ነገድ ለሆነው ለወሎ ጎሳ የቀረው ክፍያ ወይም ድርሻ ከሰሜኑ ኢትዮጵያ ደጋ መሻማት ብቻ ነበር። ስለዚህ ይህ ጎሳ ወደ ሰሜን የሚጓዝበትን መንገድ ማግኘት ነበረበት። ይልቁንም በእነዚህ አውራጃዎች ውስጥ የደረጀ የንጉሠ ነገሥት ጦር ስለሚገኝባቸው እነሱን አቋርጦ ማለፍ የማይቻል ነበር። የሆነ ሆኖ የሐንሩፋ ገዳ መሪዎች ከአዳ ነቤ ተነስተው መጀመሪያ ወደ ምስራቅ ከተጓዙ በኋላ በደጋውና በቆላው መካከል በንጉሠ ነገሥቱ መንግሥት በሚተዳደሩ ወረዳዎችና በአዳሎች ድንበር ላይ አልፈው ወደ ሰሜን ለማቃናት መደቡ። የወሎ ክፍል ጎሳዎች በጉዟቸው ጊዜ አዋሽን ተሻግረው ከታሲኖ ከምትባል ቦታ ላይ ጊዮርጊስ ኃይሌ የተባለው የንጉሠ ነገሥት ጦር መንገዳቸውን ለመዝጋት ሰፍሮ አገኙት። ከቲሲኖ ላይ ከዚህ ከንጉሠ ነገሥቱ ኃይለኛ ሠራዊት ጋር ታላቅ ውጊያ አደረጉ። በዚህ ዘመን የወሎም ጎሳዎች እንደ ወንድሞቻቸው እንደ ቱለማና እንደ ሜጫዎች የደረጀ ፈረሰኛ ስለነበራቸው ጊዮርጊስ ኃይሌን አሸንፈው መንገድ ለማስለቀቅ ቻሉ። ከቲሲኖ ላይ ጊዮርጊስ ኃይሌን ድል ካደረጉ በኋላ የደጋውን አፋፍ ተከትለው ጉዟቸውን ወደ ሰሜኑ ከቀጠሉ በኋላ ከዚያው ወጥተው በአንጎት አውራጃ አፋፍ ደጋውን አገር ያዙት። ከጎሳው መካከል ተከፍሎ በአንጎት በስተደቡብ ያለን አገር ይዞ ወሎ ብሎ ሰየመው። ሌሎቹም ዛሬ የእጁ የሚባለውን ወረዳ ከያዙ በኋላ ወደ ሰሜን ቀጥለው ያዘቦና የራያ ጎሳ ዛሬ የሚኖርበትን አውራጃ ይዘው ሰፈሩበት። እነዚህን አገሮች ይዘው ከሰፈሩበት በኋላ የሐንሩፋ ባለገዳዎች ጋይንትንና ሳይንትን መውረር ጀመሩ። ከነዚህም አንዱ ባርቱማ የተባለ ጎሳ ዋቃ የተባለውን የሐርቦን ወንድም ወቅቶ ከገደለው በኋላ ደገምድርን ወሮ ከመካከለኛው የአማራ አገር ጦር ከተዋጋ በኋላ ወደፊት መግፋት ተስኖት ከዚያው መቆም ግዴታ ሆነበት። አቶ ይልማ ደረሳ ጽሑፋቸውን በመቀጠል እንግዲህ የወሎን ጎሳ በ16ኛው መቶ መጨረሻ አማራና ትግሬ ድንበር ላይ እንተዋቸውና ቀጥለን የቱለማ ጎሳ ከኦዳኖቤ በተነቃነቀ ጊዜ ወደ አደረገው ዘመቻ እንመለስ ይሉናል። እላይ እንደተመለከትነው ሁሉ ከረዮች ወደ ምስራቅ፣ መጫዎች ወደ ምዕራብ፣ ወሎዮች ወደ ምስራቅ ሰሜን መጓዛቸውን ስናትት ቱለማዎች ኦዳኖቤ ላይ ተውናቸው። በ1582 ዓመተ ምህረት ቱለማዎች ከኦዳኖቤ ዙሪያ ተነስተው ሻዋን ለመውረር በተጓዙ ጊዜ በአዝማች ዘረ ዮሐንስ የተመራ የንጉሠ ነገሥቱ ጦር መንገድ ላይ ጠብቆ ገጠማቸው። ከጦርነቱም ላይ አዝማች ዘረ ዮሐንስ ሞተ፣ ሰራዊቱም ተሸነፈ። በዚያን ጊዜ የሮቤሌ ባለገዳዎች የሸዋና የጎጃም መንገድ እንደተከፈተላቸው ቆጥረው በግስጋሴ ወደፊት ተራምደው ዛሬ የሸዋ ጋላ ከተባለው አገር ላይ ሰፈሩ በማለት የጋሎችን ወረራና መስፋፋት ይገልጻሉ። በታሪክ ጸሐፊው በተክለ ጻድቅ መኩሪያ በአጼ ልብነ ድንግል እስከ አጼ ቴዎድሮስ በሚለው መጽሐፋቸው ከገጽ 266 እስከ 272 ባለው ደግሞ የጋላ ጎሳ በኢትዮጵያ ታሪክ ውስጥ የነበረውን የስልጣን ድርሻ ካቀረቡት ውስጥ አለፍ አለፍ ብለን ብንመለከት የሚከተለውን እናገኛለን። ገጽ 266 ምዕራፍ 65 ላይ ቱርኮች በአዙት ቦታ ላይ መንገድ ዘግተው መውጫ መግቢያውን ተቆጣጥረው ማለፊያ ባሳጡበት ጊዜ አጼ ያሱ ለማስለቀቅ ዘመቻ ሲያደርጉ ከቱርኮች ጋር የተመሳጠረው የተንቤኑ ስሁል ሚካኤል የተባለው ባላባት የራያና አዘቦን ጋላ ውስጥ ውስጡን ቀስቅሶ ሊወጋቸው ሲነሳ ጋሎቹ ዘረፋ ለማግኘት ጭምር በፈረስና በእግር በመምጣት ከንጉሱ ጦር ጋር ውጊያ ቢገጥሙም ሳይሳካላቸው ተሸንፈው እንደተመለሱ ይገልጻሉ። ቀጥለውም በገጽ 270 ላይ አጼ ኢያሱ ከወሎ ጋላ እስላም ቤተሰብ የሚወለዱትን ውቢት የሚባሉትን ክርስትና አስነስተው ስማቸውንም ወለተ ቤርሳቤህ ብለው ስላገቧቸው ከወሎና ከየጁም በዚሁ ጋብቻ ለመዛመድ ቻሉ። ከወሎና ከየጁም ብዙዎችን እያመጡ በስልጣን ላይ አስቀመጡ። አጼ ኢያሱ አርፈው ከውቢት የወለዱት ልጃቸው ኢዮአስ በነገሰበት ጊዜም በተነሳው የቤተሰብ የስልጣን ሽኩቻ የነበረውን የጋሎቹን ድርሻ በገጽ 271 ምዕራፍ 66 ላይ እንዲህ ያቀርቡታል። በወይዘሮ ወለተ ቤርሳቤህና በአጼ ኢዮአስ ጥሪ የወለተ ቤርሳቤህ ወንድሞች ልቦና ብርሌ የሚባሉት ሺህ ፈረሰኛ አስከትለው ጦር የሆነ እንደሆነ ለእህታችን ለመርዳት ከወሎ ለመጀመር ጊዜ ጎንደር ገብተው ተቀመጡ። እንደዚሁም ይያደር የፈረሰኛም የእግረኛም የጋላ ወታደር በያለቃው ይሆነ ከወሎም ከወጁም ከራያም እየመጣ ጎንደር ከተማ በጋሎች ተሞላ። በዚህ የተነሳ በጎንደር ቤተ መንግስት ዙሪያ ጋልኛ ቋንቋ በሰፊው ይነገር እንደነበር በሌሎች የታሪክ መጻሕፍት ተገልጿል። በጣም የሚገርመው ይህ አቶ ይልማ ደረሳ መጽሐፍ በድጋሚ 2007 ዓመተ ምህረት ሲታተም ጋላ የሚለው ስም ኦሮሞ በሚለው ለውጠው ማቅረቡ ነው። ያሳተሙትም ልጃቸው ወይዘሮ ሶፊያ ይልማ ደረሳ ናቸው። ያባታቸውን የታሪክ አቀራረብ ለምን እንደለወጡት ግን ማብራሪያ አላቀረቡም። ይህንን የታሪክ እንዳነሳ ያስገደደኝ የዘመኑ ምሁራንን ባዮች የጋላ ጎሳ ተወላጆች የጋላ ህዝብ ለብቻው ኦሮሚያ በተባለ አገር በነጻነት የኖረ ከመቶ ዓመት ወዲህ በተፈጠረች ኢትዮጵያ በተባለች አገር ተወሮ ነጻነቱን ያጣ ህዝብ እንደሆነ የሚነዙት የውሸት ትርክት ትክክል እንዳልሆነ ለማሳየት ሲሆን፣ በዚህ የውሸት ትርክት ተኮትኩቶ ያደገው የዘመኑ የጋላ ልጅ እውነቱን ተረርቶ ራሱንና አገሩን ኢትዮጵያን ከጥፋት እንዲታደግ ለማሳሰብ ነው። ጋላ የሚለው ስያሜ ስድብና ንቀት የሚመስለው የዘመኑ ጋላ ራሱን ኦሮሞ ብሎ መጠራትን ይፈቅዳል። ይህ ስያሜ ግን በ18ኛው ክፍለ ዘመን አጋማሽ ላይ ዮሐን ክራፍ የተባለ ጀርመናዊ ሚስዮናዊ መነኩሴ የምስራቅ አፍሪካን አካባቢ በሃይማኖት ስም አሳሳብ አደረገበት ጊዜ ለጀርመን ቅኝ ግዛትነት ከመረጠው ቦታ የሚኖሩትን የጋላ ጎሳ ተወላጆች መጠሪያ አድርጎ ያወጣላቸው የወራሪዎች የዳቦ ስም ነው። የሚያሳፍረውና ስድብ የሚሆነው የጋላ ማህበረሰብ በጥንት ይጠራበት የነበረውን ስሙንና ማንነቱን በሚገፈው የወራሪዎች ስያሜ ኦሮሞ ተብሎ መጠራቱ ነው። ይህ ኦሮሞ የሚል ስያሜ የጋላውን ታሪክና ማንነት የሚገፍ እንጂ የሚያስከብረው አይደለም። ስለሆነም በታሪኩና በማንነቱ የሚያምን የጋላው ማህበረሰብ ወደ ታሪካዊ ስሙ መመለስ ይኖርበታል። ሌላውም ኢትዮጵያዊ ጋላ ወገኖችን ኦሮሞ ብሎ መጥራቱ ከጀርመኑ የወራሪ መልእክተኛ ከሆነው ከዮሐን ክራፍ ጋር አባሪ ያደርገዋል። ለዚህ አንድ ምሳሌ የሚሆን በ1970 መጨረሻ እንደ አውሮፓ አቆጣጠር ሩት የሚል ፊልም ወጥቶ ነበር። ፊልሙ የሚያሳየው አንድ ኩንታ ኩንቲ የሚባል አፍሪካዊ በባርነት ተሽጦ የገዛ ነጭ መጠሪያ አፍሪካዊ ስሙን ለውጦ ቶቢ ብሎ ባወጣለት ስም እንዲጠራና ስሙም ስሜ ነው ብሎ እንዲቀበል በጅራፍ እየገረፈ ሲያስገድደው ወጣቱ አፍሪካዊ ለሚሰነዘርበት የጅራፍ ቅጣት ሳይንበረከክ ስሜን አልለውጥም እምቢ አሻፈረኝ እንዳለ የሚያሳይ ነው። እንግዲህ ከዚህ ፊልም በመማር የጋላ ተወላጆች ባርነትንና የባርነት ምልክት የሆነውን ኦሮሞ የሚል ስያሜ እንደዚህ ጀግና አፍሪካዊ አሻፈረኝ ብለው ሊጥሉት ይገባል። ወደ ጥንቱ ማንነታቸው ብዛታቸውን ወደሚገልጸው ወደ ጋላነታቸው ቢመለሱና ለተከታዩ ትውልድ ቀጣይ ታሪክ ቢያወርሱ የበለጠ ሊያኮራቸው ይችላል። የጀርመኑ ፕሮቴስታንት መነኩሴ ለጋላ ማህበረሰብ ያወጣለት ስሙን ብቻ ሳይሆን እምነቱንና ባንዲራውንም እንዲሸከም አድርጎታል። አሁን የሚታየው ራስ ጠል ስሜትና እምነት እንዲሁም የገዳ ባንዲራ ፍቅር የዚያው ውጤት ነው። እስከ ቅርብ ጊዜ ድረስም በኢትዮጵያ ውስጥ የሚታወቀው ራሱንም ጋላ ብሎ የሚጠራው ማህበረሰብ እንጂ ኦሮሞ የሚባል ማህበረሰብ አይደለም። ቋንቋውም ጋልኛ እንጂ ኦሮሞኛ አይደለም። ይህ ስያሜ ጎልቶ የወጣውና የተራገበው ከአምሳ ዓመት ወዲህ ሲሆን የፕሮቴስታንት ሃይማኖት ተቀብለው በፕሮቴስታንት ትምህርት ቤቶች ባደጉና በኋላም በጀርመኖችና በሌሎች ጸረ ኢትዮጵያ በሆኑ ድጋፍና እንክብካቤ የፖለቲካ እንቅስቃሴ በጀመሩት በነበሩትና አሁን ባሉት የኦነግ ድርጅት መስራቾች ነው። የአማራው የትግሬው የጉራጌው የአፋሩ የሶማሌው የሲዳማው የሽናሻው የአገው የጋምቤላው የጋሞው የወላይታው ወዘተ ወሳ ተወላጅ ስምና ታሪኩን እንዲሁም ማንነቱን አክብሮና አስከብሮ በማንነቱ ኮርቶ ሲኖር የጋላ ተወላጅ በተለጠፈበት ሰሌዳ ወይም ታቤላ መኩራቱ ለትውልዱ አፍረት ነው። ለግንዛቤ የአፍሪካዊን ኪንቲ ኩንቴ እንዲባይነት የሚያሳይ የታሪክ ምስክር ትዕይንት ወይም ፊልም ማየቱ ይጠቅማል። ጋላዎቹም ጋላንም ብለው እንዲኮሩ ሌላውን በወራሪዎች ስያሜ ኦሮሞ ብሎ እንዳይጠራቸውና በነባሩ በመጠራት ምንም ጉዳት አላመጣም። በሽተኞችንም አልፈወሰም አላለም። በሽተኛው ጋላ ስለተባለ ወደ ቦታው አልሄድም በጠበልም አልጠመቀም አላለም። ጋላነት የተጠላው ጋላ በመባል የተፈጸመ አሳፋሪ ታሪክ በመኖሩና ከዚያም ለማምለጥ ታስቦ ከሆነ አሁን ኦሮሞ በመባል የሚፈጸመው አሳፋሪ ተግባርና ወንጀል ቢበልጥ እንጂ አያንስም። በጋላነት ብልት ይቆረጥ እንደነበረ ሁሉ አሁንም በኦሮሞለት ብልት መቆረጥ ብቻ ሳይሆን በሰው ልጅ ደም መታጠብንም ጨምሯል። ያም ብቻ ሳይሆን በማህፀን ውስጥ ያለን ሺል ሰንጥቆ በማውጣትና የስድስት ወር ህፃን የወለደች አራስና ጨቅላ የታመሙ አዛውንትን አሮጊቶች በግፍ የጨፈጨፉበት ጄኖሳይድ የተፈጸመው አሁን ኦሮሞ ነኝ በሚል ትውልድ ዘመን ነው። ለሰው ልጅ ክብርና ውርደት ወሳኙ ስሙ ሳይሆን ንቃተ ህሊናውና ስነ ምግባሩ ነው። በተጨማሪም ከቀናት በፊት ከታሪክ ማህደር ከባለቤቱ አንደበት በሚል ርዕስ በጻፍኩትና ባሰራጨው ጽሑፍ ላይ ነጮች አፍሪካን በተለይም ኢትዮጵያን እንዴት አድርገው ለማዳከምና ለመውረር የሚችሉበትን እቅድና መንገድ ለማሳየት ሞክሬያለሁ። አሁንም ለማስተዋወስ ከዚህ ቀንጨብ አድርጌ አስፈራያለሁ። ሎርድ ማኩላ የተባሉት የእንግሊዝ ባለስልጣን በፌብሩዋሪ 2 ቀን 1835 እንደ አውሮፓውያን አቆጣጠር አፍሪካን ኢትዮጵያን ዞረው ካዩ በኋላ ለእንግሊዝ ፓርላማ አባል የሰጡት ማብራሪያ ይህን ይመስል ነበር። በአፍሪካ ከዳር እስከ ዳር ተጉዣለሁ። በዚህ ሀገር አንድም ለማኝ ሆነ ሌባ አላጋጠመኝም አላየሁም። ሀብታምና የሞራል ልዕልና ያለው ብልህ የሆነ ህዝብ የሚኖርበት አገር ነው። ይህንን አገር በቀላሉ ለማንበርከክና በቁጥጥራችን ስር እናስገባለን ብዬ አልገምትም። ይህ ሊሳካ የሚችለው የአገሩን የጀርባ አጥንት የሆነውን የእምነት የባህል ጠንካራ ሴቱን ስንሰባብር ብቻ ነው። ስለሆነም ነባሩን የትምህርትና የባህል ተቋሙን በእኛ በመለወጥ የራሱን እንዲንቅና ኩራትና ክብሩን ጥሎ የእኛን እንዲያከብርና እንዲቀበል ስናደርገው ብቻ ነው በመዳፋችን ስር ሊወድቅ የሚችለው በማለት ምክርና አስተያየታቸውን ሰጡ። ያንን ተከትሎ የሆነው ነገር ታሪክ የሚያውቀው ሲሆን አሁን ያለንበት ሁኔታም የዚያ ቅጥያ ነው። የፈረንሳዩ ፕሬዚዳንት የነበሩት ዣን ሽራቅ ደግሞ ለአፍሪካ እንዲህ ብለው ነበር። ለአራት ተኩል ዘመን 450 ዓመት ማለታቸው የተፈጥሮ ሀብቷንና ማዕድኗን በዘበዝናት ዘረፍናት ቀጥለንም አፍሪካውያን የማይረቡና ዋጋ ቢሶች መሆናቸውን አምነው እንዲቀበሉ አደረግን። በሃይማኖትም ባህላቸውንና እምነታቸውን አጠፋን። አሁን ደግሞ የሰልጡን ትህትናና አሳቢ በሚመስል መንገድ ብቃት ያላቸውን በትምህርት ዕድል ስኮላርሺፕ ሰበብ ያወጣን የምሁር ድሃ አደረግናት። የቀረውን ያልታደለ ምስኪን ህዝብ ብቃት የሌለው እርስ በርሱ እንዲጋጭና አንድነቱ እንዲላላ ለአገሩ ለዓላዊነት እንዳይቆም በማድረግ በእርሱ ድህነት ጀርባ ራሳችንን አበልጽገን በባዶ ቃላት እንሸነግለዋለን። የምዕራባውያኑ ተንኮልና ፍላጎት በመረጃ በአፍሪካ በተለይም ከሰሃራ በታች ያሉት አገሮች እንዲያድጉ የጥሬቃና ማዕድን አቅራቢ በመሆን ብቻ በእዳ ተተብትበው ወለድ አግድ አገሮች እንዲሆኑ የተሸረበውን አሻጥር የሬዲዮኑ አድማጮቻችን Why the West want Sub-Sahara Africa to stay poor? Below Google በማድረግ ማየት እንደምትችሉ አቶ አገሪ አዲስ ያሳስባሉ። ማጠቃለያ ታሪክ እውነተኛና ልብ ወለድ ተብሎ ቢመደብም ልብ ወለዱ ወሬ እንጂ ታሪክ አይባልም። የልብ ወለድ ወሬው ደግሞ ለተወሰነ ጥቅም ሲባል የሚፈጠር አሉባልታ ነው። በዚህ አሉባልታ ደግሞ ማህበረሰብ ሲጋጭና እርስ በርሶ ሲተላለቅ ይኖራል። በሀገራችንም ባሁንም ሆነ ቀደም ሲል የተፈጠሩ ግጭቶችና የእርስ በርስ ልቂቶች የተወሰኑ ሰዎች ወይም ቡድኖች ለራሳቸው ጥቅምና ለስልጣን ሲሉ በነዙት ልብ ወለድ ታሪክ ወይም ወሬ ምክንያት ነው። የሰው ልጅ ከተወለደበትና ከኖረበት ቦታ በልዩ ልዩ ምክንያት ወይም የኑሮ አስገዳጅነት እየፈለሰ በሌላ አካባቢና መሬት ላይ መኖሩ ዛሬ ወይም ከቅርብ ጊዜ ወዲህ የተፈጠረ ሂደት አይደለም። የረጅም ዘመን ሂደት ነው። ሌላውን ትተን አሁን በታላቅ አገርነት ብቻ ሳይሆን አህጉር በሆኑት የአሜሪካ፣ የአውስትራሊያ፣ የካናዳ አገሮች ምስረታና የህዝብ አሰፋፈር ከ400 ወዲህ የተከሰተው የህዝብ ፍልሰት ውጤት ነው። በዚህ የቅርብ ጊዜ ታሪክ ባላቸው አገሮች ውስጥ በጊዜው የነበረባቸውን ግጭትና ለመግባባት አስወግደው መጥተው ከነባሩ ጋር ተቀላቅሎና ተስማምቶ በህግ ማዕቀፍ ስር የትልቅ አገር ባለቤትና ዜጋ ለመሆን ችሏል። በኢትዮጵያ ሀገራችን በተካሄደው የህዝብ ፍልሰትና መስተጋብር ግን ከነዚህ ሀገሮች መፍጠር በፊት የብዙ ዘመናት እድሜ ያለው ነው። በዚህ እድሜ ጠገብ ግንኙነት ግን እንደ ሌሎቹ ሀገሮች የሰላምና የአንድ ሀገራዊ ስሜት ባለቤት ለመሆን አረዳውም። ስልጣን ባሰከራቸው ጥቂቶች በሚያስተጋቡ ጥቃቅን ልዩነቶች ወፈጠረው ክፍተት የውጭ ጣላቶች ሰርገው በመግባት በሚነዙት ተንኮል ይበልጥ እንዲራራቅ እርስ በርሱ እየተጋጨ ራሱንና አገሩን ለውጭ ጣላቶች አሳልፎ ከሚሰጥበት ደረጃ ላይ ወድቋል። መፍትሄው ሁሉም ተከባብሮና ተባብሮ የሚኖርበት የጋራ አገርና አንዱ የበላይ ሌላው የበታች የማይሆንባት የጋራ መንግስት መፍጠር ነው። አዲስ አገር መፍጠር ሳይሆን በሁሉም ዜጎቿ ደምና መስዋዕትነት የተፈጠረችውን ሁሉም ጎሳ አቅፋ ይዛ የኖረችው ኢትዮጵያን በጋራ ባለቤትነት አስከብሮ መኖር ነው። ተበጣሶ የመንደር መንግስታት መመስረት ከችግርና ከኋላ ቀርነት አያድንም። ይባስ ብሎ ለውጭ ወራሪ ኃይሎች የተመቹ ደቃቃና ደካማ ቅኝ ግዛቶችን መፍጠር ይሆናል። ለእያንዳንዱ በኢትዮጵያ ውስጥ ለሚኖር ጎሳ አብሮት ከሚኖረውና ከተዋለደው ጎሳ የበለጠ የውጭ አገር መንግስትና ህዝብ አይቀርበውም፣ አያስብለትምም። ጉዳቱን፣ ችግሩን፣ ባህሉን፣ ታሪኩን በቤተሰብነት በጋራ ተከፋፍሎት የኖረው ኢትዮጵያዊ ወገኑ ይሻለዋል። ስለ እውነት ለመናገር ድፍረቱና ዕውቀቱ አይለይን በማለት አቶ አገሬ አዲስ ጽሑፋቸውን ይቋጫሉ።
Send the call, send the
يدر باي أمارا مهران يمالك أهيان فرتو داون لون سبب يزر چف چفاو مكنيات هجا منغستونو بلاينا هابات يهو زاريم يامارا زر فجيت انده قتلنو أمارا انده دن يهت چفا چفا هلينا چون سايكو تاكوتا چو هدا چون انداك مادا سيمولو نورو ودو موتي مهدوتن كرسام أمارا مهران بيتي كتارا چو كمن زها بيدرو من شماني بيسراچونا من سافي اند دريتو بيدرتاچو اند زيونو اند تفطرو اغزير يوقو امارا انداي ولد يناتو ما صنتوكتو صنت سيجدل يالايونا يالسمو مسلو سيغوسغسو نورو عفر لمغبات انديت اندمرتو اغزابير يفتاو انداند مورانن وين تاكينن باياماروچ تنيا أمارا رسوم مكلاكل اللبت بلن تمن وتوتو يبلت عاقي يبلت أستساس بسفي يبلت إيتوبيان الناند النتني ميودو مسلو بوان نابر إيتوبيان يجفرو اسكستا ياردالو ودو دقمو بغوارو بر يشول كنا إيتوبيان غزغزو تبوچ عجقوات نفسه قدايو اتشن موسيو اتشاتشن يالو سيوة بارونا سيدارو يولالو باسمساي ملاساتشو يتوبيان يبوچ عجقواتن كادريوش جروت عبيوشنا نفسه قدايوش يتوبيان مدهن اسمسلو سيدة سكرو يولالو لي يتوبيان سنل بميل سبب اسمساي النتاتشون ادرباي النتاتشوننا هودام النتاتشون شفافنو يتوبيان لسلاس عمتات باقن تاتياتشو يزنكشرو بمنقاداتشو سيامنججقوات ينورو عوريوشن جرات يكتلالو كادريو تشاتشو هونو راديونون تلفزيونون غازيتاونن ويبسايتون سيات أببوت يولالو النزي باماراوش نفس كاللاج مورانن تواكينن غازيتانيانن شماغلينن باباسنن شيكنن يميلو اسمساين نادر باماراوش يامارات انسوش هسانات عروغيت سيتوش وطاتوش ناغول ماسوش بملاغريتو سيتاردو مجمريا باكيلا غرورون ده ترك امو اورا دورو چيچالو باكيلاو تغرورو اچو ورد دسيل انداندوچ زرمات فاتوين جنوسايد بامرالاي التكايدم يالو تلقس زيناوينا تابيوت احمدين يبلتا يوشتن فرس شمت غالبو كادو زريات افوت سووچ امران قدل نفتنيان قدل ارتدوكسن قدل يالو زرمات فاتاچون سايكدو زرو بمدفاتو لاي تالو عمارا يو توهو دام موران ناتاكي سووچ اهونم ليتو بياسيلو يامران زر مدفات شمت كدو زر بمدفاتو انجلي تبابرون اهادق نت اماوتاتون نامدقفون قدلو كزر فجيت يترفو عماراوچ يهادق تاتاكي اوچ ناشموچ بزر فجيت اند تساتفو دقاقمو يتناقرو نزي موران الناتاوك ايوش نن يميلو هودا ماماراوش يغف سلباوش كال تتو يغف فتساميون پروپوغاندا بمكبل ليتو بياسيلو تزرات فيو جربا مارت رتون قتلو تدراجتو يمي مكتنا بهج يمي تاييك انداي فتر تكبر پروفيسر اسرات جمرو نزي هودا ماماراوش سي كلكلو سلنورو بهادق يدنگاي زمن عرمانيوش بهادق تاتاكي يتاقزو በብሉይ ኪዳን በአዲስ ኪዳንና በስልጣኔ ታጅቶ ርህራሄ ያለውን አማራን በጦርኛ በጦርና በገጀራ መጨፍጨፉን ቀጠሉ። ግፉ የከረፋ ሲሄድና ህዝቡ ተዳርዳር ተቆጥቶ መላ መፍጠር ሲጀምር ደግሞ እነዚህ አለቅላቂ ምሁራንና ታዋቂ ሰዎች ሌላ ስበብ መፍጠር ጀመሩ። አንዳንዶቹ ነገሩን አለባብሶ ለማለፍና አቅጣጫ ለማስቀየር እንደተለመደው አባይ አባይ፣ ግድብ ግድብ፣ ትራምፕ ትራምፕ፣ ግብጽ ግብጽ እያሉ መስፈንና ማላዘን ቀጠሉ። ሌሎቹ ደግሞ የዘር ጭፍጨፋው ምክንያት ሕገ መንግሥቱ ነው እያሉ አህያው ላይ ሳይሆን ዳውላው ላይ መጮህ ጀመሩ። አህያው ላይ ሳይሆን ዳውላው ላይ በሚጮሁት ከሃዲ አማራ ምሁራን ወይም ታዋቂ ሰዎች ዘንድ ቀደም ሲል ወልቃይት፣ ሁመራ፣ በደኖ፣ አርባ ጉጉና ጉራ ፍርዳ፣ ዛሬም ሐረርጌ፣ ባሌ፣ አሩሲ፣ ከፋ፣ ወለጋ፣ መተከልና ሸዋ አማራዎችን እየለየ የጨፈጨፋቸው ወይም እየለያችሁ አማራዎችን ጨፍጭፉ ያለው ሕገ መንግሥት የሚሉት ድሪቶ ነው። ሙሴያቸው ሳይመጣ እነዚህ አለቅላቂ አማራዎች ኢትዮጵያ ሕገ መንግሥት የላትም ያሉትን ሙልጭ አርገው ካዱ። ለገሰ ዜናዊ አሳድጎ የቀባው ሙሴያቸው ሲመጣ ለገሰ ዜናዊ አማራን ለማጥፋት ደደቢት በረሃ የደረተውን ድሪቶ ያለማፈር ተቀብለውት አረፉ። አሁን ደግሞ ለገሰ ዜናዊ የቀባውንና የሕገ መንግሥቱን ድሪቶ ተንከባካቢውን ሙሴ ጉልበት እየሳሙና ሌት ተቀን በቀላማ ጃፋቸው እያሞገሱ ገጀራ ወይስ ቀስት የሚሸከም እጅ የሌለውን ሕገ መንግሥቱን በዘር ማጥፋት ወንጀል ከሰሱ። ይህ የሚከሱት እጅ እግር የሌለው ድሪቶ ሕገ መንግሥት በካድሬነት አደንቁሮ በጆሮ ጠቢነት አቀስሶና በዘረኝነት አመንኩሶ ቤተ መንግሥት የዱላቸውን የኢህአዴግ ወንጀለኞችን እየደገፉ ሆዳምነታቸውን፣ አድርባይነታቸውን፣ አስመሳይነታቸውንና እታይታይ ባይነታቸውን ሕገ መንግሥቱን በመውቀስ ሊሸፋፍኑት ይፍጨረጭራሉ። በዚህም አያቆሙም። ሕገ መንግሥቱን ወቅሰው የዘር ፍጅት የፈጸሙትን የተባበራቸውን አገዛዝ ታማራ የዘር ፍጅት ደም ነጻ በማውጣት ሕዝብን፣ ታሪክንና እግዚአብሔርን ለዘላለም ያስቀይማሉ። ከርሳም አድርባይና ለቅላቂ ምሁራንና ታዋቂዎች ሕገ መንግሥቱን የነደፉት ድዊ ጭንቅላቶችና ሕገ መንግሥቱን የጫሩትን እርጉም እጆች ትተው ሕገ መንግሥቱ የሰፈረበትን ግዑዝ ወረቀትና ቀለም ይኮንናሉ። ሕገ መንግሥቱን ተሚያስፈጽሙትና እንደ በኩር ልጅ ተሚንከባከቡት እርጉሞች ጋር ሲወባሩ ይዋሉ፣ የሕገ መንግሥት ጥራት ሲወቅሱ ይውላሉ። ለሆዳቸው፣ ለባዶ ክብራቸው፣ ዘላለም ለማትኖረዋ ነፍሳቸውና በሌላም በሌላም ሸፍጥ የአማራን የዘር ፍጅት በመካዳቸው በመሸፋፈናቸውና ችላ በማለታችሁ ሕዝብና እግዚአብሔር ይይላችሁ፣ ታሪክም ለዘላለም ይውቀሳችሁ ይላሉ ጸሐፊው። እነዚህ አለቅላቂ ምሁራን ሙሴያቸው ቤተ መንግሥት ሲገባ የኢትዮጵያ ዳግም ትንሣኤ እያሉ መንጋውን አታለው በየከተማው በገጠሩ አስጨበጨቡ። አሁንም በዚሁ ቅንጽል አስተሳሰባቸው ሕገ መንግሥቱ ቢቀደድ ኢህአዴግና ኦነግ እንደ ዋርካ ያገነገኑት ዘረኛና ጸረ አማራ አስተሳሰብ እንደ ቀትር ጉንበኖ የሚጠፋ አስመስለው መንጋውን ያታልላሉ። ሕገ መንግሥት ተብዬው ቢቀየር በጸረ አማራ ፕሮፓጋንዳ ተቦክቶና ተጋግሮ የተሠራው የዚህ ትውልድ አንጎል በታምር ጸድቶ ሕዝብ በሰላም ሊኖር እንደሚችል እየሰበኩ አማራ ተደራጅቶ እስከ ወዲያኛው ራሱን ከመጥፋት እንዳያድን ያዘናጋሉ። የሕገ መንግሥት መኖር እንኳን የኢትዮጵያን አውሬዎች አውሮፓንና አሜሪካንም ከዘረኝነት መንፈስ ነጻ እንዳላወጣቸው በአድርባይነት ባሕሪያቸው እየረሱ አማራ ተደራጅቶ ራሱንና ሌሎችንም ከመጥፋት እንዳያድን ያደናብራሉ። በዘር የመከፋፈልን ጠንቅ መገንዘብ ከእኛ በላይ ፉጨት ማሞጥሞጥ መሆኑን ስተው በአማራ መቃብር ሪፐብሊኮች ለመመስረት ተሰለጠኑ ጆሮ ጠቢዎች ጀርባ ተሰልፈው ያሞጠሙጣሉ። አማራ እንዳይደራጅ ደንቀራ የሆኑ በዘር ተደራጅተው አማራን በመላ አገሪቱ እያስፈጁ ያሉትን ሙሴዎችና ሱሰኞች ይደግፋሉ። አማራን ከዘር ፍጅት ለማትረፍ የተደራጁትን እያብጠለጠሉ በዘረኝነት ተነቅረው ያደጉትን በአማራ መቃብር ሪፐብሊክ በመመስረት ስብከት የደቆኑትን بزر كلنا ماراني ماتنا ديغريك أساسوتن موسيوش ييتو بيالين تاسمسلو يسب قالو نزين كنتو موران ناتوك أمارا هوداوش هوداموش عربين نتاچو ويم دقمو كمدرك ميتا بكوت كفو كبراتشو اينو موراتشونا اينو موراتشون سلشفنو بالفوت سوست آمتاتي رقفو أمارا آغازي بها مست آمتاتو تچفتشفو أمارا أسر اطف مهنون على سيادشو بلوال ساي بلا يبلاتشون ساي تتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتت ያስተማራቸውን የአማራ ሕዝብ ክደውታል። በየደቂቃው በድንጋይ ዘመን አረመኔዎች አንገቱ በቆንጨራ ሲቀላ፣ አይኑ በቀስት ሲወጋ፣ ደረቱና ሆዱ በሰይፍ ሲተረተር የሚፈሰው ደም አልታያችሁ ብሏል። እነዚህ ሆዳም አማሮች በመላገሪቱ የሚገደሉት እንደነሱ አማራ ስለሆኑና እነሱ በአማራነታቸው ሲሞቱ የእነሱም አካል አብሮ እየሞተ መሆኑን አልገነዘብ ብለዋል። ገዳዮቹ የሚገሏቸውን ወገኖቻችንን አማራ፣ ነፍጠኛና ኦርቶዶክስ እያሉ እየጠራቸው ሳለ እነዚህ አስመሳይና ሆዳ ምሁራን ዜጎች ተገደሉ እያሉና አማራ የሚለውን ቃል ለመጥራት እየተሽኮረመሙ የገዳዮችን የዘር ማጥፋት ወንጀል ሊሸፋፍኑ ሲጥሩ ይታያሉ። አስመሳይ ምሁራን ወይም ታዋቂ ሰዎች ትልቅ ሰው ለመባል እንደሚደሰኩሩት አማራን ዘሩን እያጠፋው ያለው ሕገ መንግሥቱን ሳይሆን በአማራ ጥላቻ ያበዱ አውሬዎች መሆናቸው ሊታወቅ ይገባል። ስለዚህ አማራ ለእነዚህ አህያውን ትተው ዳውላውን ለሚኮንኑ ሆዳም ምሁራንና ታዋቂ አማራዎች እርም ማውጣት ይኖርበታል። እነዚህን አህያውን ትተው ዳውላው ላይ የሚጮሁትን አለቅላቂዎች ጆሮ ዳባ ብሎ አማራ ራሱን ከጥፋት የሚያድን ጠንካራና ውስብስብ ማዕከል መፍጠር ይኖርበታል። በጸረ አማራ ደዌ አብደው የአማራ ሆድ ቀደው ጽንስ የሚገሉ አውሬዎች እስከ ዳግም ምጣት ሕገ መንግሥት ፍቅርም ሆነ ትዕግሥት ሊገባቸው እንደማይችል አማራ ሊረዳ ይገባዋል። ሆዳም አማራ አህያውን ትቶ ዳውላውን መውቀሩን አፈር እስቲበላው ይቀጥላል። አማራ አንተ ግን ቱርክም ግብፅም ጣሊያንና ሌሎችም ተስፋፊዎችን ድል በነሳህበት ወኔና ስልት ራስህን ከመጥፋት አድን። ትግልህ መለኮት የፈቀደው የመኖር ተጋድሎ ነውና ከስድስት ሺህ ዘመናት በላይ ስታመልከው የኖርከው አንድ አምላክ ይርዳህ፣ አሜን ሲሉ ጽሑፋቸውን ያጠቃልላሉ። አሻጋሪው መሪ አጭበርባሪው አብይ አህመድ አሻግራለሁ ብሎ ከመጣ ጀምሮ እያጭበረበረና እያንደናገረ በብዙ አድርባይ ታጅቦ አማራውን የኦርቶዶክስ ተዋሕዶ እምነት ተከታይንና የኦሮሞማን የመስገብገብና የአረመኔነት መንገድ አደገኛነት ተረድተው ይቃወማሉ የሚላቸውን ሁሉ እያስጨፈጨፈ ከሕይወት ወደ ሞት እያሻገረ ነው። ታቅዶ በሚከናወን በእያንዳንዱ የንጹሐን ዘግናኝ ጭፍጨፋ ሕይወታቸው ላጡ ወገኖቻችን መታሰቢያ ይሆን ዘንድ እነሆ የሐዘንን ጉርጉሮ ትላለች ዘውዲቱ የማነ። አሻጋሪው መሪ አርቆ አሻገረ፣ ሕይወትን ወደ ሞት እየመነዘረ፣ ሥቃይህ ተሰማኝ ወገኔ ጉዳትህ፣ ባረመኔ እጅ ወድቀህ ትጨፋጨፋለህ፣ ሰፋሪ ብሎሃል ወራሪው በርስትህ፣ ጥቃት የማያስቆም ተደማሪ ዜጋ በደምህ ሲቀልድ ቆሞ እያዘናጋ፣ አመመኝ ጨነቀኝ እንዴት ልረጋጋ፣ ሞትህ ሞቴ ሆኖ ሕመምህ ሕመሜ፣ የቀኑ ሳያንሰኝ ትመጣለህ በልሜ፣ ለማን አቤት ይባል ማን ይድረስላችሁ፣ የሰው ጀግና የለው ቀን ነው የከዳችሁ፣ እምባ በማያብስ አቅመ ቢስነቴ፣ ገዳይ ካባ ልባሹ ሲገዛህ ማየቴ፣ የሰቆቃውን ድምፅ ሁሌ በመስማቴ፣ ዘግናኛ አሟሟትህ ተጋርጦ ከፊቴ፣ መቼም አልረሳችሁ እስከ ዕለተ ሞቴ፣ ሆኖ እየተሰማኝ ልጆቼን ከፊቴ፣ ቆራርጠው ሲጥሉ አውጥተው ከቤቴ፣ በእናትነት አዘን ተላውስ አንጀቴ፣ አዛውንቱ ሳስብ እንደኔ እናት አባት፣ ልጆቹም ልጆቼ ባጭር የሚቀጩት በድርብርብ ሐዘን ነፍሴን ተበተቧት፣ كيوت ودموت بتلاك تري عينو سياشاقر عشاقاري ومري عمراس چفچفو عرقو كباري عبي ونجلنيا عبي مسري يزر چفچفون بافو ياكالل قلو يكبرهال قيتشتنو يالا نانتي ما تازنو موتي ما ينكاتشو يدها دمم با يتتعيفاتشو يلاينيو جيتا لبونا يستاتشو يبلاين لنقو مواتش يزاري ترنيا بدم ايشك ايه چكان ونجلنيا يبلاين ليلا زيگاو زارين قومه ايه ارومو ما لانتم موتي يدك غسل قومه يتسالك بزيهو اللوريسا بورمو اكد نقبنين اترسا انبي بالامارا اقربان لو تري بزوات الزناغا اتموت اندفري تسفاي تالكبت بلوهال سفاري من ما يدرس اللي كالمكتك وراري تلالك سوليتو
አድማጮቻችን የዛሬ ጥቅምት 29 ቀን 2013 ዓ.ም ተመረጠ ወይም እንደ አውሮፓውያን አቆጣጠር የኖቬምበር 8 2020 ቀን ብራችንን ለማጣቀለል ጥቂት ደቂቃዎች ይቀሩናል። የዛሬውን ዝግጅት ሙሉ ስርጭት ያስተናግድናችሁ ንጉሱ ታምራት ወርቁ ሞላና እኔም አብዱአሊ ነበርን። መልካም ሳምንት ይሁንላችሁ ይላል በዚሁ እነሰናበታችኋለን። ድል ለኢትዮጵያ ህዝብ።
Yeah, my mama, it's our mom, 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 it's our